the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መልካም ኢትዮጵያ ፍትህ የሰፈነባት ዲሞክራሲያዊ ያለባት ኢትዮጵያን እስከማይደርስ በእኔ በኩል ትግሌ ይቀጥላል።
ሪዮት አለሙ ተለቀቀች። ላለፉት 4 ዓመት ከ17 ቀናት እስር ላይ የቆየችው የአዲስ ፕሬስ የፍትህና ሌሎች ጋዜጦች አምደኛ ሆና ትሰራ የነበረችው ሪዮት በአመክሮ ነው ዛሬ ረፋድ ላይ የተፈታችው። ከሪዮት ጋር ያደረግነው ቃለ ምልልስ በምሽቱ አብይ ርዕስ ይቀርባል።
ስለ ቀሪዎቹ ጓደኞቼ እነሱ ጋር የተከሰስነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው። አሁን ግማሻችን ወተን ግማሻችን የምንፈታበት ምንም ምክንያት ያለ አይመስለኝም። አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው። እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው እንደዛ።
በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ በኋላ በትላንትና ዕለት ከተለቀቁት ጋዜጠኞችና የዞን 9 የኢንተርኔት አምደኞች የአንዱን የዘላለም ክብረትን ድምፅ ነው የሰማችሁት። ከአምስቱ ወጣቶች ጋር የተካሄደ ቃለ ምልልስ በመጽሔቱ ክፍለ ጊዜ ይዘናል።
We are absolutely delighted that there were journalists released from jail yesterday in Ethiopia.
በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በሪዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም።
የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ የአፍሪካ ፕሮግራም አስተባባሪ ሲዩ ቫለንታይን ናቸው። በኢትዮጵያውያኑ ጋዜጠኞች መፈታት ድርጅታቸው መደሰቱን ከገለጹበት የተወሰደ ነው።
ሌሎች ቅንብሮች፣ የባለሙያ ትንታኔና እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ሐምሌ 2007 ተረኛ አስተናጋጆች አሉ አከበደና
እኔም ሶሎሞን አባተነን ከፕሮዲውሰራችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማችሁ። የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለመጪው ጊዜ ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ሪዮት አለሙ ዛሬ ረፋድ ላይ ተለቀቀች። ሪዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመት እስራት 4 ዓመት ከ17 ቀኑን ጨርሳ ነው። ሪዮት የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት እንደነበረ ጠበቃዋና አባቷ አቶ አለሙ ጎቤቦና ሪዮት ራሷም ገልጸዋል። ሪዮት ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በሕገ ወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የ14 ዓመት እስራትና የ33,000 ብር መቀጫ ተፈርዶባት የነበረ ቢሆንም ፌዴራሉ ጠቅላይ ፍርድ ቤት በሽብርተኛ ድርጅት ውስጥ መሳተፍ ከሚለው በስተቀር ሌሎቹን ክሶች ውድቅ አድርጎ እስራቱን ወደ 5 ዓመታት ዝቅ እንዲል የቅጣቱ ገንዘብ እንዲሰረዝም መወሰኑ ይታወሳል። ሪዮት አለሙ ዛሬ ለቪኦኤ በሰጠችው ቃል መልካም ኢትዮጵያን፣ ፍትሕ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች። በሌላ በኩል ደግሞ ትናንት ድንገት ከተለቀቁት የዞን 9 ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት ጋዜጠኛ የዶም ካሳዬና የሂሳብ መምህር ብሎገር ፋንታዬ ማህሌት ፋንታሁን ዛሬ መለቀቃቸው ታውቋል። በስሙ የምህፃር አጠራር ሲፒጄ እየተባለ የሚታወቀው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት በኢትዮጵያ 3 ጋዜጠኞችና 2 የዞን 9 አምደኞች ወይም ብሎገሮች ከእስር መለቀቃቸው ያስደሰተው መሆኑን ገልጿል። በጋዜጠኞቹ ላይ የቀረቡ ሕዝብን ለአመፅ የማነሳሳትና የሽብር ፈጠራ ክሶችን መሰረዛቸው ተዘግቧል። በሌላ ተያያዥ ዜና ከተለያዩ ዩኒቨርሲቲዎች ተይዘው እስር ላይ የነበሩ 6 የኦሮሞ ተማሪዎች መለቀቃቸውም ታውቋል። የዚህን ዜና ዝርዝር አዲሱ አበበ ይዟል።
ትናንት ከተለቀቁት 3 ጋዜጠኞችና 2 የኢንተርኔት አምደኞች ወይም ብሎገሮች ሌላ ቢያንስ 6 የኦሮሞ ተማሪዎችም ከኢትዮጵያው እስር ቤት መውጣታቸውን ፎቶግራፎቻቸውን የያዙ የተለያዩ ምንጮች አመልክተዋል። እነዚህም አዱኛ ኬሶ፣ ቢሊሱማ ዳመና፣ ለንጂሳ ለማየሁ፣ አብዲ ከማል፣ መገርሳ ወርቁና ቶፊቅ ራሺድ ናቸው። እነዚህ በሙሉ በተለያዩ የኦሮሚያ ክልል ዩኒቨርሲቲዎች ይማሩ የነበሩና በመንግስቱ የጸጥታ ኃይሎች የታሰሩ መሆናቸውንም ምንጮቹ ጨምረው ገልጠዋል። ብዙዎቹ አመት ከሶስት ወር ሲታሰሩም መንግስት ክስ አለመሰረተባቸውም ተብሏል። ብዙዎች የኦሮሞ ተማሪዎች የታሰሩት የፌዴራሉ መንግስት የአዲስ አበባን አዲስ ማስተርስ ፕላን ይፋ ሲያደርግ በመቃወማቸው ሲሆን በዚህም የተነሳ ብዙዎቹ በፖሊስ ቁጥጥር ስር ሊውሉ ችለዋል። ሌላው በቁጥጥር ስር የነበረውና ከሁለት ወራት በፊት የተለቀቀው የዩኒቨርሲቲ ተማሪ ኒሞና ጫሊ ሲሆን እርሱም እንደ ሌሎቹ ክስ አልተመሰረተበትም ብሏል የዜናው ምንጫችን። አስላን ሐሰን የተባለው እስረኛ ግን በፖሊስ ቁጥጥር ስር እንዳለ መሞቱ ተገልጧል። መንግስት ሟች ራሱን በራሱ እንዳጠፋ ሲገልጥ፣ ብዙዎች ግን በደረሰበት ድብደባ እንደሞተ ይናገራሉ። እስከዛሬም ማሟሟቱን የሚያጣራ ነጻ መርማሪ እንዳልተቋቋመ ነው ምንጮቻችን ያመለከቱት።
ዛሬ ሐምሌ 2 በደቡብ ሱዳን ነጻ ሀገር የሆነችበት አራተኛ ዓመት የዋለበት ዕለት ነው። ይሁንና ሕዝቡ በእርስ በርስ ግጭትና እየተባባሰ በሄደው ሰብአዊ ቀውስ ሳቢያ እየተሳቃየ በመሆኑ በዓሉን በፈንጠዚያ ለማክበር የሚያስችል ሁኔታ የለም። ዓለም አቀፉ ማህበረሰብ በአገሪቱ ላለው ችግር ተጠያቂ ያደረገው ሁለቱንም የተቀናቃኝ ኃይሎች መሪዎች እንደሆነ ዘጋቢያችን ጌብጃ ስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳህዬ ዝርዝሩን ታቀርባለች።
የደቡብ ሱዳን ፕሬዚደንት ሳልቫኪርና ምክትል ፕሬዚዳንት የነበሩት ተቀናቃኛቸው ተጣልተው አቻምና ታህሳስ ወር ላይ የተጀመረው ግጭት ተቀጣጥሎ ወደ ዘር ግጭት በመራበት ወቅት ከባድ ዋጋ የከፈለው የሀገሪቱ ህዝብ ነው። ከዚያን ጊዜ አንስቶ በአስር ሺህ የሚቆጠሩ ሰዎች አልቀዋል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በሚሊዮኖች የሚቆጠሩት ሰዎች ምግብ የማግኘት ዋስትና የላቸውም። ሁለቱም ተቀናቃኝ ወገኖች በግጭቱ በግዴታ ለውትድርና መመልመልንና በልጆች ላይ የወሲብ ጥቃት መፈጸምን ያካተቱ የሰብአዊ መብት ጥሰቶችን በመፈጸም ይከሰሳሉ። 150 ሺህ የሚሆኑ ተፈናቃዮች በሀገሪቱ ዙሪያ ባሉት የተባበሩት መንግስታት ድርጅት ቅጥር ግቢዎች ተጠለዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ደቡብ ሱዳን ውስጥ የሚታይ ተስፋ እንደሌለ ገልጸዋል። ፕሬዚዳንት ኪርና ሚስተር ማቻር በፖለቲካ መፍትሄ ላይ በማትኮር የመሪነት ብቃታቸውን እንዲያሳዩ ጥሪ አድርገዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዛን ራይስ ደቡብ ሱዳን የምትገኝበትን ሁኔታ ሳይ በጣም ያሳዝነኛል ብለዋል። የሀገሪቱ መሪዎች ጥፋት እንደሆነም አስገንዝበዋል።
ፕሬዚደንት ኪር and Riek Machar and their cronies are personally responsible for this new war.
ፕሬዚደንት ኪር እና ማቻር እንዲሁም ተባባሪዎቻቸው ለዚህ ጦርነትና ለሰው ሰራሹ መቅሰፍት ተጠያቂዎች ናቸው። ይህን ግጭት ሊያቆሙ የሚችሉትም የሁለቱም ወገኖች መሪዎች ብቻ ናቸው።
ሁለቱ ተዋጊ ወገኖች በኢጋድ ማለት በምስራቅ አፍሪካ የልማት ትብብር በይነ መንግስታት ሸምጋይነት የሰላም ድርድር ሲያካሂዱ መቆየታቸው የሚታወቅ ነው። ሆኖም ውጤት ሊያስገኝ አልቻለም። ጁባ ውስጥ ባለው ሱድ ኢንስቲትዩት ወይም ተቋም የፖሊሲ ተንታኝ ኒያል ቲትማመር ከፍተኛ ዋጋ የተከፈለበትን ነጻነት በሚመለከት በሀገሪቱ ድብልቅ ስሜት ነው ያለው ብለዋል።
የመን ውስጥ ሰብአዊ አቅርቦቶችን ለማድረስ ሲባል ነገ እኩለ ሌሊት ላይ ተኩስ እንደሚቆም የተባበሩት መንግስታት ድርጅት አስታወቀ። በሳዑዲ አረቢያ መሪነት የሚካሄደው የአየር ድብደባና የሁጤዎቹ አማጺ ታጣቂዎች የሚሰጡት የእፎይታ ክፍተት በሚሊዮኖች ለሚቆጠሩ የመናውያን እጅግ አንገብጋቢ የሆነውን እርዳታ በመላ ሀገሪቱ ለማድረስ እንደሚያስችል ድርጅቱ ገልጿል። ይህ እፎይታ እስከ መጪው ሳምንት ሮመዳን ይቀጥላል።
በናይጄሪያ ዶስና ዛሪያ ከተሞች ውስጥ በዚህ ሳምንት የተጣሉና 70 ሰው የተገደሉባቸው የቦምብ ጥቃቶች ዋና አቀናባሪ ነው የተባለ ተጠርጣሪ መያዙን የአገሪቱ ጦር አስታወቀ። የጦር ቃል አቀባይ ሳኒ ኡስማን ትናንት ምሽት ላይ በሰጡት መግለጫ ስሙን ያልጠቀሱት ግለሰብና ሌሎች አብረውት የነበሩ 2 ሰዎች የተያዙት በደረሳቸው ጥቁማ መሰረት ጎምቤ ክፍለ ግዛት ውስጥ በአንድ ኬላ ላይ በተካሄደ ፍተሻ መሆኑን አመልክተዋል።
የኢራንን የኒውክሌር መርሃ ግብር በተመለከተ አጠቃላይ ዓለም አቀፍ ስምምነት ላይ ለመድረስ በከፍተኛ ዲፕሎማቶች ደረጃ የሚካሄደው ጥረት ዛሬም በበርካታ መድረኮች ቀጥሏል። ተደራዳሪዎቹ በራሳቸው ላይ ያስቀመጡት ስምምነት መድረሻ ቀነ ገደብ ነገ ያበቃል። ሩሲያ እና ቻይና ለአሜሪካ ደህንነት አንደኛና ሁለተኛ አደጋ ናቸው ሲሉ አንድ የዩናይትድ ስቴትስ ጀነራል አስታወቁ። መጪው የዩናይትድ ስቴትስ ጦር ጠቅላይ ኤታ ማጆር ሹም ይሆናሉ ተብለው የታጩት የባህር ወለድ ጦር ጀነራሉ ጆዜፍ ዳንፎርድ ሩሲያ እጅግ አደገኛዋ የደህንነታችን ስጋት ነች ሲሉ የተናገሩት ሹመታቸውን ለማጽደቅ ወይም ለመጣል በሚነጋገረው የሕግ መወሰኛ ምክር ቤቱ የጦር ጉዳዮች ኮሚቴ ስብሰባ ላይ ነው። ሩሲያ እያሳየች ያለችው ምግባር እንድንጠነቀቅ የሚያደርገን ነው ብለዋል ጀነራሉ።
በዕዳ የተጥመለመለችው ግሪክ ለክፍያ የምታውለው ገንዘብ እንዲሰጣት የምታቀርበውን አዲስ የለውጥ እቅድ የአውሮፓ ህብረት በመጠባበቅ ላይ መሆኑ ተነገረ። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተ ነን። በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት
ሐምሌ 2 ሰለሞንን ያሳስብሃል።
የሐሙስ ሐምሌ 2 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል።
ከዛ በፊት ግን ሰለሞን ከአራት ዓመታት በኋላ በዛሬው ዕለት ከተለቀቀችው የሪዮት ዓለሙ ወላጅ አባትና የሕግ ጠበቃዋ ጋር የተደረገ ቃለ ምልልስ በሁለተኛው ዓለሙ ጎቤቦ ናቸው በሁለተኛው አጋማሽ ይኖረናል። የትላንትና የዛሬውን የጋዜጠኞች ከእስር መፈታትም አስመልክቶ የሕጉን አንድምታ እንመለከታለን። ሁለቱም በሁለተኛው አጋማሽ የሚቀርቡ ዝግጅቶች ናቸው። ታዲያ አሁን የዕለቱን አብይ ርዕስ መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች ሪዮት ዓለሙ ዛሬ ለአሜሪካ ድምፅ በሰጠችው ቃል። ሪዮት ዛሬ ረፋድ ላይ ከእስር ተለቃለች። ሰለሞን አባት አነጋግሯታል።
ሪዮት ዓለሙ እንኳን ለቤትሽ አበቃሽ።
እንኳን ደህና ቆያችሁ።
እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽው?
አራት ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትን አልለውም፣ አላየሁትም፣ ግን አራት ሰዓት አካባቢ ይመስለኛል
ከጠዋቱ። እንዴት ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ?
አላቅም ነበረ። ያው መጥተው እንድወጣ ስሉኝ ቀልድ ነገር ሁሉ ነው የመሰለኝ። ማለት እንዴት በምን ምክንያት የሚል ጥያቄ ነው ያቀረብኩላቸው። በቃ ውጪ ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ ምንድን ነው በምን ምክንያት ነው የምወጣው በኋላ ያልሆነ ነገር ብትሉ እኔ ደግሞ መልሼ እውነቱን መናገር አይቀርም። ስለዚህ እንደገና መልሶ ለመግባት ባልወጣ ይሻለኛል እና ምንድን ነው ስላቸው በቃ ይቅርታ አልጠየኩኝም። የአመክሮ ጊዜ በእርግጥ አልፏል፣ ግን አመክሮንም አልሞላሁኝም። ለምን ታርሜ ተሰጥቼ የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜሽ የመውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታንሽ በቃ የሚል አጭር መልስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣሁት።
ለመሆኑ የጤንነትሽ ሁኔታ እንዴት ነው ርዕዮት አሁን?
እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ ከሁለት አመት ነው ምናምን በፊት። ያው እንደምታውቁት አንደኛው ትንሽ ህመም አለው፣ እጢ ነገር አለው፣ ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ፣ ምክንያቱም ይሄኛውን ባደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቼው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ።
ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶችሽ ላይ ያለው የጤንነትሽ ሁኔታ?
አንደኛው ሰርጀሪ የተሰራው ትንሽ ይሻላል፣ አንደኛው አልፎ አልፎ ህመም አለው።
ተከታታይ የሕክምና አገልግሎት፣ ተከታታይ ምክር አታገኝም ነበር? አሁን ከምትይኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ?
አይ እንደሱ አልነበረ።
በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ የምክርም ይሁን የምርመራም ሊሆን ይችላል።
አይ እንደሱ አልነበረም። ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ ለሳይነስ እንደዚህ አይነት ነገሮች ካልሆነ በቀር የሚሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም ሰርጀሪ አድርጊ ተብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም ማማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር ሄድኩት። እስከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናግሬያቸው አላውቅም።
የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሽ አጫዎችን እስቲ። ይቅርታ መቼም መልሼ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ ማወቅ ይፈልጋል ስላንቺ።
አዎ እንግዲህ አያያዙ እንዴት አድርጌ እንትን ልበልኝ፣ በተለያየ እንደ እስረኛው አይነት ይከፋፈላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደ እኔ ጋር ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበረው። ይህችን ሁለት ወር እና ሶስት ወር ነው እህቴ እንኳን የተፈቀደላት። እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ ያው ህጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው። ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር ያልኩችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለአመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ስትል መጽሐፍ አገባብ ላይ ትንሽ አይደለም ፖለቲካ መጽሐፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን በጣም ችግር ነበረ። ከውጭ የሚገባልህን እንኳን ማለት ነው። እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያው እስር ቤት ጥሩ እንደማይሆን አስበን ስለሆነ ነው እንጂ የከፋ አይነት ነው።
አባትሽ ጠበቃሽ ነበሩ?
አባቴም አዎ ሌላም ሰው ነበረ።
እና አባትሽን ማግኘት ይቺ ነበረ? ሁለተኛውን ጠበቃ ነው ማግኘት ማትች የነበረው ማለት ነው?
ሁለቱንም ማግኘት አልችልም ነበረ።
ከአባትሽ ጋር
ከተወሰነ ጊዜ ወዲህ ማለት ነው፣ ከሁለት አመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ ጠይቃ። እንደ ጠበቃ ግን የህግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም።
ለመሆኑ የንጽህና ሁኔታ፣ የጽዳት ሁኔታ፣ ምግብ፣ ውሃ እንደዚህ የመሳሰሉ ነገሮችስ እንዴት ነበሩ?
እኔ ከቤት የሚመጣልኝን ነው ከቤተሰብ ነው የምጠቀመው። ግን ያው ምግቡን አይቼዋለሁ እና ጥሩ የሚባል አይደለም። መጥፎ የምትለው አይነት ነው። እንጀራውም ሆነ ወጡም ሆነ ያው አንድ ሰው አይደለም እኛ ሳናጠፋ የገባ ነው። አጥፍተው የገቡ እንኳን ቢሆኑ ይህንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው።
ርዕዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚናገሩት።
ይህ እንግዲህ ግልጽ የሆነ ውሸት ልበልክ እንግዲህ። ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አውቃለሁ። ስለ ራሴ እንኳን ብነግርህ ማለት ነው የራሴ ኬዝ በቂ ነው። እና ምን አድርጌ ነው የታሰርኩት ቢባል፣ ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል፣ ከክስ ቻርጄ መረዳት ይቻላል። ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም። ግልጽና ግልጹ ነገር ምንድን ነው? ስለ ጻፍኩ ነው የታሰርኩት። ግን የፖለቲካ እስረኛ የለም ለማለት ሰው ስለጻፈ ወይ ፓርቲ አባል ስለሆነ መብቱን ስለጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው። ይሄ ግን ማታለል የሚችሉት ሰው ጥቂት ይመስለኛል።
እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረውሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው፣ በአጠቃላይ የእስር ቤት አያያዝ ምን ይመስላል?
አንድ ሰው አጥፍቶ ምናል ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው። ግን ያለ ሁኔታ ምንድን ነው ያልኩ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው። በተለይ አሁን እስረኞች እየበዙ ነው ያሉት። እኔ የነበርኩበት እንኳን እቺን ሁለት አመት አካባቢ የሆነ ያው ለማግለል ስለተፈለገ አራት ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር። ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የሕክምናውንም ሁኔታ ብነግርህ በቂ ሕክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ ፔንኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋራ ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጭው የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው።
ብዙ ችግሮች ስትይ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች?
እኔ እንግዲህ የምነግርህ ትንሽ የሚከብደው ሴቶች ክልልን ነው እኔ የማውቀው።
እሱንም እንደውም ሰፋ አድርገሽ እንደውም እሱንም እንድትነግርኝ እፈልጋለሁ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል? አያያዙ በደል ይፈጸማል? እንደዚህ አይነት የክፋት አያያዞች አሉ?
አዎ ያልኩህ እኮ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም አይደለ? ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየች ማስጠንቀቂያ ሊሆን ይችላል፣ ወይም በቃ ልዩ የሆነ አስተያየት ይደረግባታል፣ ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን።
የወደፊት ሀሳብሽ ምንድን ነው ርዕዮት? ባጭሮች ነገር በአጠቃላይ በህይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስቢው?
እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው። የሆነ ጊዜ ደርሶ ወይም ደግሞ አውቀ ስትፈታና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው? በፊት የምኖረውን ነገር መቀጠል ነው። ለምሳሌ የማደርገውን ትግል በመጻፍም ሊሆን ይችላል፣ በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትህ የሰፈነባት ዲሞክራሲያ ያለባት ኢትዮጵያን እስከማይደረስ በእኔ በኩል ትግሌ ይቀጥላል።
በጣም አመሰግናለሁኝ ርዕዮት። ደህና ነሽ? ወደ ተከታዩ ዘገባ እናልፋለን። በሽብር ወንጀል ተከሰው በክርክር ላይ ከቆዩት ጋዜጠኞችና የኢንተርኔት ላይ አምደኞች ወይም ብሎገሮች መካከል አምስቱ ትናንትናና ዛሬ ከእስር ተለቀዋል። በፍርድ የተጣለበትን ቅጣት እየፈጸመች የነበረችው ርዕዮት ዓለሙም መፈታቷን ቀደም ባለው ዘገባ አዳምጣችኋል። ከተፈቱት ብሎገሮች ወይም የኢንተርኔት አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አማሃ ጥቂት ቆይታ አድርጓል። ተከታዩን ልኳል።
ዜናውን ትናንትና የሰማሁት ቢሆንም እንዴት ባለ ሁኔታና ምክንያት እነዚህ እስረኞች እንደተፈቱ ግልጽ አልሆነልኝም ነበረ። ይህን ለማወቅ ከጠበቆቻቸው መካከል ለአቶ አማሃ መኮንን ዛሬ ከሰዓት በኋላ ስልክ ስደውልላቸው ከተፈቾቹ መካከል አራቱ አብረዋቸው እንደነበሩና ምሳቸውን እያጠናቀቁ እንደሆኑ ወደዚያው ልመጣ እንደምችልም ነገሩኝ። ደርሼ ስቀላቀላቸው እንዳናግራቸው የሁላቸውንም ፈቃድ ጠየቅኳቸውና ፈቃዳቸውን ሰጡኝ።
ከአንጅል ጀምር ማለት ትናንትና ስሰማ የአንቺን ስም አልሰማው ነበር መፈታትሽን። ዛሬ ግን እዚህ ከጓደኞች ጋር አይሻለሁ። ዛሬ ነው የተፈታሽው?
አዎ ዛሬ ነው የተፈታሁት። ውጭ አሉኝ። እንግዲህ እኔ የት እንደምወጣ አላወቅኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለውኝ። ተፈትሻለሁ ማለት ነው።
ስትፈች ምን ተባልሽ?
ንውጡ ተባልን። ማለት እኛ ግቢ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለት እና ኤዶም ንውጡ ተባልን። ተፈቾች ናችሁ ተባልና ማንም አላመንም ነበረ። በቃ
በመፈታትሽ የተሰማሽን እስኪ ንገሪኝ።
መጀመሪያ ልክ ውጡ እንደተባለን አለቀስኩኝ። ማለት ምን አይነት ጨዋታ ነው እንደዚህ ጨዋታ ብዬ ማለት ነው እና ታፍኜ ምናምን የሆነ ሰዓት ላይ ከዛ ተለቀቅኩኝ። ያው ተበሳጭቼ አለቀስኩ መጀመሪያ ላይ ማለት ነው። ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማዕከላይም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ ምናምን ይሄን እያሰብን የወጣ ነው እና እቃችንን ይዘን ወጣን። በቃ አላምን በቢጃማ ነበር የወጣ ነው። ልብስ ምናምን ራሱ የቀየር ነው ቢሮ ነው የቀየር ነው ካለማመናችን የተነሳ ማለት ነው። እናንተ አታምኑም፣ በቃ መንግስት ምሯቸዋል ምናምን አሉ እዛ ያሉ ሰዎች፣ ፖሊሶች፣ ኃላፊዎች እና ወጣን። ከዛ ወንድሜንና የሪዮትን እህት አየኋቸው ስወጣ ውጪ ማለት ነው። ትንሽ ስንቆይ እነ በፍቄ አለመውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን። ያው በቃ
አሁን ስለ እነሱ ምን ታስቢያለሽ?
እኔ ግራ ነው የገባኝ። ማለት ምንም የሚለየን ነገር የለም። በቃ እኛ ተፈተን እነሱ የማይፈቱበት ምንም አይነት አግባብ የለም እና እንግዲህ ያው በሂደት ይፈታሉ ብዬ አስባለሁ።
ትላንትና ነው የተፈታው። እርግጥ እንድትሰማ
ያው አጋጣሚ 10 ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ። በስህተት ተጠርቶ ሰው ሊመለስ ይችላል። እንደዛ መስሎንም ነበር፣ ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋ አለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር፣ ምንድን ነው እየሆነ ያለው የሚል ማለት ነው። ብዙ ልጆች ያው ጣቢያ ሊወስዷቸው ይችላሉ፣ ማዕከላዊ ሊወስዷቸው ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምናምን ምንም ቃል ያስኩም ቀልድም ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅ ናውጣ ተፈታል ስትባል ማን ነው የሚፈታኝ ብለን ነው የምጠይቀው አይደል? ያው ፍርድ ቤት አልቀረብክም።
ስለ ጓደኞች የተሰማ ሲነገር
ስለ ቀሪዎቹ ጓደኞች እነሱ ጋር የተከሰስ ነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው። አሁን ግማሻችን ወጥተን ግማሻችን የምንፈታበት ምንም ምክንያት ያለ አይመስለኝም፣ አሳማኝ ምክንያት። የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው፣ እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው እንደዛ የከዳቸው ይመስላል። እነሱን የከዳ ያክል አይነት ስሜት አለኝ በመውጣቴ። ግን አይሆፕ በጣም እነሱም ቶሎ እኛ እንደሚቀላቀሉን ምንም እነሱን እዛ የሚያቆያቸው ምንም አይነት ህጋዊ ምክንያት አለ ብዬ አላ
ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነጻነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈተው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለን። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ባለ ስላልሆነ እነሱም ይፈታሉ፣ በቅርብ ከኛው ጋር ይቀላቀላሉ ብለን ተስፋ እናደርጋለን።
ምንድነው የተሰማ ዛሬ መጀመሪያ ጊዜ ሲጠራ?
እኔ ምንም አላመንኩም። እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣውም ነበረ። መጨረሻ የወጣሁት እንደውም ከግቢውም መጨረሻ የወጣሁት እኔ ነበርኩና ልክ ማህሌት እንዳለችው እኔ በፒጃማ ነበር የወጣሁት። ምክንያቱም የምትጠብቀው ነገር አይደለም። ከተፈቺ ስም ዝርዝር ውስጥ የራስን ስም ስሰማ ገና ሐምሌ 13 ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመንና አይት ተሳስተታችኋል ቼክ አድርጉ በተደጋጋሚ ስል ነበርና ምክንያቱን ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው
ምክንያቱ ምንድነው መጨረሻ ላይ አታውቁ
ክስ ተቋርጦ ነው በአቃቤ ህግ በኩል ክስ ተቋርጧል ነው የተባለውና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም ወጣን ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ እነሱን እንኳን በቅጡ የመሰናበት እድል እንኳን አላገኘንም አለኔ አላገኘውም በግሌና በጣም ጸጸት ነው የሚሰማ ግራ ነው የምትጋባው ድብልቅልቅ ያለ ስሜት ውስጥ ነው የነበርነው ትላንትናና በጣም አስቸጋሪ ነው አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት ይችላል በዚህ አጋጣሚ ሌላ ማለትም ፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም ሆነ የውጭ ዜጎች ከየኛን ጉዳይ እየተከታተሉ በጣም በብዙ መልኩ ሰፖርት አድርገውናል ጠበቆቻችን ቤተሰቦቻችን ጓደኞቻችን የሚዲያው ማህበረሰብ በጣም ብዙ ሰው ነው የኛን ኬዝ እየተከታተለ ይሄንን ከጎናችን ቆሞ የነበረውና በጣም እናመሰግናለን እግዚአብሔር ይስጥልን ማለት ነው የምፈልገው
አስማማው አንተስ እንዴት ነው ስሜት እንትነግረኛለህ
አዎ ያው የኔም ስሜት ብዙም ከጓደኞቼ የተለየ አይደለም ግን እኔ አሁንም ድረስ ያለሁበት ትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው ድንገት ነው የተጠራሁት እንዳልተፈታው ለማስረዳት ነው የወጣሁት ከዛ እንደተፈታው ተነግሮኝ ነው የወጣሁት ከግቢው ምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደተፈታው የተረዳሁት እንጂ ከዛ በፊት አልተፈታውም ተፈቻ አይደለም ገና ቀጠሮ ያለኝ ሰው ነኝ ምስል ማንንም የሰማኝ ወይም የነገረኝ ሰው አልነበረም ክሱ መቋረጡና በዚህ አይነት ሁኔታ ውስጥ ነው የወጣሁት ሶጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው 3 ልጆች ነበር ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበር ከነሱስ ግን የተወሰኑት ሁለቱ ብቻ ነው የተለቀቁት ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል አፈታታችንም ያልተጠበቀ ነው ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ ነው በጣም ቅር እንዳለኝ ነው ያለው
ግን ፈቱ ይመስላል
በጣም ተስፋ አደርጋለሁ በተመሳሳይ ኬዝ ነው የገባ ነው የተለየ ነገር አለ ብዬ ምንም ማስበው ወይም መገመተውም ነገር የለም ስለዚህ እነሱም ከጊዜ በኋላ ይወጣሉ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለው
በጣም አመሰግናለሁ ሁላችሁም እንኳን ደስ ያላችሁ
እናመሰግናለን
እንደተገለጸው ታሳሪዎቹ የተፈቱት ለፍትህ ሚኒስቴር በህግ በተሰጠው መብት መሰረት ክሱ እንዲቋረጥ በተፈቾቹ ላይ ማለት ነው በማዘዙ ነው ለዚህ ምክንያቱ ግን ምን እንደሆነ አይታወቅም ይህ ቢመለስ መልካም እንደነበር አቶ አማሃ መኮንን ይናገሩና ተጨማሪ ማብራሪያዎች ይሰጣሉ።
ይሄ ባለመደረጉ የተጣሰ ህግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም። ክሱን ማንሳት ስልጣን አለው። ክሱን ማንሳት አግባብ ነው ካለ መስሪያ ቤቱ በአግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እኛም ጠበቆቹ ተገኝተን በፍርድ ቤት ይሄው ታዳሚ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህና በዛ ምክንያት በእናንተ ላይ ክሱን አቋርጧል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ።
እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሰው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሾች ሊከስ ይችላል።
ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስቴር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ ጊዜ ከሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል አይከለክለውም። ይሄ የተደረገባቸው ማጋጣሚዎች ብዙ ናቸው። ከጋንጻር እዚህ አካባቢ የሚነሳውም ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስቴር በራሱ ጊዜ ክሱን ያነሳል። ግን እስከ መቼ ድረስ ይሄ ጉዳይ ተንጠልጥሎ ይቆያል? አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል።
በጣም አመሰግናለሁ አቶ ማ።
አመሰግናለሁ።
መለስካቸውን ለዘገባው አመሰግናለሁኝ። በነገራችን ላይ ክቡራትና ክቡራን አድማጮች፣ የታሰሩት ወይም ታስረው የቆዩት ጋዜጠኞችና ብሎገሮች የተፈቱበትን ውሳኔ የሂደቱን ሁኔታ ማብራሪያ ለማግኘት ከፍትህ ሚኒስቴር ማብራሪያ ለመጠየቅ ጥረት እያደረግን ያለ ነው። እንደደረሰን ይዘንላችሁ እንመለሳለን።
አሁን ወደ ተከታዩ ዘገባ ነው የምናልፈው። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ 2 የዞን 9 አምደኞችና 3 ጋዜጠኞች ከእስር መለቀቃቸው ያስደሰተው መሆኑን ገልጧል። በጋዜጠኞቹ ላይ የቀረቡ ህዝብን ለአመጽ የማነሳሳትና አሸባሪነት ክሶችም መሰረዛቸው ተዘግቧል። ሰለሞን ክፍሌ አጠር ያለ ዘገባ አለው።
ጋዜጠኛ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ፣ ጦማሪያኑ ማህሌት ፋንታሁንና ዘላለም ክብረት ተይዘው የታሰሩት ባለፈው ዓመት ሚያዝያ ወር ውስጥ እንደነበር ይታወሳል። በወቅቱ ሌሎች አራት የዞን ዘጠኝ ጦማሪያን ማለትም አቤል ዋቤላ፣ አጥናፍ ብርሃኔ፣ በፈቃዱ ኃይሉና ናትናኤል ፈለቀ አብረው መታሰራቸው አይዘነጋም። እንደ ተገለጸው በሁሉም ላይ የቀረቡት ክሶች ደግሞ ሕዝብን ማነሳሳትና አሸባሪነት የሚሉ ናቸው። እዚህ በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቴ ቱ ፕሮቴክት ጀርናሊስት ወይም በምህጻር ሲፒጄ ተብሎ ይታወቃል፣ ከቅርብ ዓመታት ወዲህ የታሳሪ ጋዜጠኞች ቁጥር እያደገ ከታየባት ኢትዮጵያ የእነዚህ ጋዜጠኞች መለቀቅ እንዳስደሰተው ገልጿል። በሥራቸው ምክንያት የታሰሩ ቀሪዎቹ የዞን ዘጠኝ ጋዜጠኞችን በተመሳሳይ የቀረቡባቸው ክሶች በአስቸኳይ ተሰርዘው እንዲፈቱ ለባለሥልጣናቱ ጥሪ አቅርቧል። የድርጅቱ የአፍሪካ ፕሮግራም አስተባባሪ ሱ ቫለንታይን፣
We are absolutely delighted that there were journalists released from jail yesterday in Ethiopia.
በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በርዕዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም።
በኢትዮጵያ ወህኒ ቤቶች የሚገኙ ጋዜጠኞች በሙሉ እንዲፈቱ ሲፒጄ፣ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎችም በርካቶች የኢትዮጵያ መንግሥት ባለፉት ዓመታት ሁሉ ሲወተውቱ መቆየታቸው ይታወቃል። ተቺዎች ትላንትናና ዛሬ እነዚህ አነስተኛ ቁጥር ያላቸው ጋዜጠኞች የተፈቱት ከታቀደው የፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ጋር በተያያዘ ነው ብለው ያምናሉ። የሲፒጄዋ የአፍሪካ ፕሮግራሞች አስተባባሪ ሱ ቫለንታይን በዚህ ላይ ምን አስተያየት አላቸው?
We don't know for certain, but certainly the fact that these releases are coming
ከፕሬዝደንቱ ጉብኝት ጋር የተያያዘ ለመሆኑ በእርግጠኝነት ማወቅ አንችልም። ነገር ግን በጉብኝቱ ምክንያት ለፕሬዝደንቱ ክብር ተብሎ ከሆነ የተፈቱት ይሄ በራሱ የሚያመለክተው ኢትዮጵያ ለጋዜጠኞች በነጻነት ስራቸውን እንዲሰሩ ፍላጎት ያላት መሆኑን ለማሳየት ይመስላል። ዛሬም በኢትዮጵያ እስር ቤቶች ብዙ ጋዜጠኞች እንዳሉ በሚገባ እናውቃለን። በእኛ እምነት በዚህ ሁኔታ ፕሬዝደንት ኦባማ ኢትዮጵያ መገኘት አይገባቸውም። ነገር ግን አሁንም በእስር ላይ ስለሚገኙት ጋዜጠኞች መንግስት ምን ለማድረግ እንዳቀደ ወይም እንደሚያስብ አናውቅም።
በሲፒጄ ጥናት መሰረት ኢትዮጵያ ውስጥ አሁንም በእስር ላይ የሚገኙ ከ10 በላይ ጋዜጠኞች ያሉ ሲሆን ብዙ ጋዜጠኞችን በማሰር በአፍሪካ ከኤርትራ ቀጥላ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ ናት። ጥናቱ ሳንሱርን በተመለከተም ኢትዮጵያ በዓለም በ4ኛ ደረጃ ላይ የምትገኝ ከፍተኛ የሚዲያ ቁጥጥር የሚደረግባት ሀገር ናት ይላል። ይህንን አስመልክቶ አሁን ከመሸ በደረሰን ተጨማሪ ዜና መሰረት ፍሪደም ሃውስ አጠር ያለ መግለጫ አውጥቷል። የጋዜጠኞቹን መፈታት በደስታ እንቀበላለን ያሉት የድርጅቱ የአፍሪካ ፕሮግራም ዳይሬክተር ቮካሲን ፔትሮቪች ቀድሞውኑ የታሰሩት በሕገ መንግሥቱ የተረጋገጠላቸውን ሐሳብን በነጻ የመግለጽ መብታቸውን በመጠቀማቸው ነው ሲሉ አሳስበዋል። የኢትዮጵያ መንግሥት በቀሪዎቹ ላይ ያቀረበባቸውን ክሶች ሰርዞ ሁሉንም እንዲፈታም ፍሪደም ሃውስ ጥሪ አስተላልፏል።
ሰለሞን ክፍሌን ለሪፖርቱ እናመሰግናለን። አድማጮች፣ በሌላ ዜና ዓለም አቀፉ የሰብአዊ መብት ድርጅቶች የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ኢትዮጵያ ከፕሬዚዳንት ኦባማ ጉብኝት በፊት የታሰሩ ጋዜጠኞችን በሙሉ ትፍታ በሚል መግለጫ አውጥቷል። የኢትዮጵያ መንግስት ሀሳባቸውን በነጻ ለመግለጽ በሞከራቸው ብቻ ያሰሯቸውን የኢንተርኔት አምደኞችና ጋዜጠኞች ለመፍታት የደረሰበት ውሳኔ አዎንታዊ እርምጃ ነው ብሎ፣ ነገር ግን ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በፊት ኢትዮጵያ ገጽታዋን ለማሳመር ስትል ብቻ ለይስሙላ የምታደርገው ካልሆነ የቀሩትንም ጋዜጠኞች መፍታት አለባት ነው ያለው። አምነስቲ ኢንተርናሽናል አክሎም እንደ ሌሎች ሁሉ በአሸባሪነት ተከሰው የታሰሩት ጋዜጠኞች እስክንድር ነጋና ውብሸት ታየም በአስቸኳይና ያለምንም ቅድመ ሁኔታ ወይም ግዴታ እንዲፈቱ ነው ያስተላለፈው።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እየተላለፈላችሁ ያለውን የሐሙስ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ35 ደቂቃ እየሆነ ነው አዲስ አበባ ላይ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከትናንት በስቲያ በሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል የግንቦት አጋማሹን ምርጫ የሚመለከትም ይገኝበት ነበር። ምርጫው ፍትሐዊ፣ ዲሞክራሲያዊና ተአማኒ ስለነበር ሰዎች የተለያዩ ነገሮች ቢሉም ብዙም አያሳስበንም ብለዋል ጠቅላይ ሚኒስትሩ። ገዢው ፓርቲና መንግስት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁም ገልጸዋል። የኤርትራ መንግስት ክልሉን በተለይም ኢትዮጵያና ጅቡቲን ለማናጋት ከሚያደርገው ጥረት ካልተገታ ኢትዮጵያ እርምጃ ለመውሰድ የምትገደድበት ሁኔታ ሊኖር ይችላል ሲሉም አስጠንቅቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲናና የሰማያዊ ፓርቲ ፕሬዚደንት አቶ ይልቃል ጌትነትን በእነዚህና በሌሎችም ጉዳዮች ላይ አመለካከታቸውን እንዲገልጹ አስተያየቶቻቸውን እንዲሰጡ በትናንቱ ፕሮግራማችን መጋበዛችን ይታወሳል። ዛሬ ደግሞ ስለ ቀጣዩ የትግል ዘዴያቸውና ኤርትራን በሚመለከት በተነሳው ነጥብ ላይ ያላቸውን ሀሳብ ያጋሩናል። ያነጋገረቻቸው አዳነች ፍስሐዬ ናት።
በተቃዋሚዎች በኩል ቀጣዩ ስትራቴጂያችሁ፣ ቀጣዩ የትግል ዘዴያችሁ ምን ይሆናል ብላችሁ ታስባላችሁ? ዶክተር መረራ።
ተቃዋሚ ኢህአዴግ ምርጫ ሰረቀ፣ ምርጫ አጭበረበረ፣ የህዝብ ድምፅ ዘረፈ ብለን እጃችን አጥፈን የኢትዮጵያ ህዝብ እድልን ለኢህአዴግ ትተን እጃችን አጥፈን ቤት ገብተን የምንቀመጥበት ምክንያት የለም። ህዝቡ ከተቃዋሚ ጎን መሆኑን ስንንቀሳቀስ፣ ለምሳሌ ያካሄድናቸው ህዝባዊ ስብሰባዎች በተለይም በሚሊዮኖች ደረጃ የሚቆጠሩ ወጣቶች ከኛ ጋር ሲሰለፉ እንደነበረ ይታይ ነበር። በግልጽ በአደባባይ ይታይ ነበር። በዚህ ምርጫ እኔ ከሁሉም በላይ ደሳለኝ በተለይ ወጣቱ አምባገነናዊ የፖለቲካ ስርዓትን ለመሸከም ትከሻ የሌለው ወጣት እየተፈጠረ መሆኑን ለመብቱ፣ ለክብሩ፣ ለነጻነቱ ለመንቀሳቀስ፣ ለመታገል የተቆረጠ ወጣት እንዳለ ያየሁበት ስለሆነ እኔ እንዳውም በዚህ ምርጫ በጣም ደሳለኝ እሱ ነበር። ዋና ጉዳይ ህጋዊና ሰላማዊ ትግላችን ይቀጥላል። የኢትዮጵያ ህዝብ ይዘን ለመብቱ፣ ለክብሩ፣ ለነጻነቱ እንዲደራጅ እንዲንቀሳቀስ ትግላችን ይቀጥላል። የተቃዋሚ ኃይሎች አቅም ገንብቶ የመስራት የተባበረ የሀገሪቱ ዲሞክራሲያዊ ኃይሎችን ወደ መፍጠሩ እኛም መሄድ አለብን። የተባበረ የህዝብ ትግልን ለመምራት መዘጋጀት አለብን። የተበታተነው የተቃዋሚ ኃይልን በሚሆን መንገድ እንዲቀራረብና የጋራ ስትራቴጂ ፈጥሮ የሚንቀሳቀስበትን ሁኔታ መፍጠር አለብን። ከሀገር ውጭም የኢትዮጵያ ዲሞክራሲያዊ ኃይሎች እስካሁን የተጓዝንባቸው መንገዶችን እንደገና ገምግመን የበለጠ የተሻለ ውጤት ሊኖር በሚችልበት ደረጃ በተለይም ወጣቱን አደራጅተን ትግሉን ከመቀጠል ውጭ አማራጭ ስለሌለን በዚህ አቅጣጫ ትግሉን ለመቀጠል እየተነጋገርን ነው። ትግሉ በዛ ህጋዊና ሰላማዊ ትግሉ የኢትዮጵያ ህዝብ መብቱን፣ ክብሩን፣ ነጻነቱን እስኪጎናጸፍ ድረስ ይቀጥላል የሚል ግምት አለኝ። እንቀጥላለን።
አቶ ይልቃል፣
አሁን እንደተባለው ይሄ ምርጫ አንድ የሰጠው የተግባር ትምህርት አለ ለሁሉም ባለድርሻ አካላት፣ ለዓለም አቀፍ ማህበረሰቡም፣ ለራሱ ለኢህአዴግ አባላትም፣ ለኢትዮጵያ ህዝብም፣ ለፖለቲካ ፓርቲዎችም። አሁን ያየነው ትምህርት 100% አንድ ፓርቲ ለኢትዮጵያ አይነት የፖለቲካ ሁኔታ ባለበት ሀገር ውስጥ 100% ሲያሸንፍ ይሄ ስርዓት ምን እንደሆነ ያለ ክርክር ያለ ውይይት ሁላችንም አንድ ያስተሳሰብ ደረጃ ላይ እንድንደርስ ትምህርት የሰጠ ነው። እኛም ያለው የትግሉ ደረጃ የት እንደደረሰ ተገንዝበን ከአገዛዝ ወደ ዲሞክራሲ ወደ ብዙሃን ፓርቲ መሸጋገር የሚያስፈልገው ዋጋ ሁሉ ከፍሎ በሰላማዊ ትግል ወደፊት መራመድ እንዳለብንና በግልጽ ቋንቋ ትግሉ የነጻነት ከአገዛዝ ወደ ዲሞክራሲ ሂዶ የመድበለ ፓርቲ ስርዓት የሚያስፈልጉትን ሁኔታዎች ሁሉ ለማሟላት ምን መደረግ አለበት የሚሉት ነገሮችን አስቦ በዛ መልኩ ማቀድ ያስፈልጋል። በዓለም ታሪክም ቢሆን አገዛዝ ፈቅዶ ለህዝብ ስልጣን የሰጠበት ታሪክ የለም። ስለዚህ የስልጣኑ ባለቤትና የሀገሩ ባለቤት ህዝቡ ነው። ለዚህ ደግሞ የፖለቲካ ፓርቲዎች ትግሉን በሚመጥን ደረጃ ራሳቸውን፣ አቅማቸውን የመምራት ልምዳቸውን አጠናክረው ይሄ ለውጥ ደግሞ በተረጋጋና ሰላማዊ መንገድ በሆነ ሁኔታ እንዲሆን ያለ የአመራር ክፍተት እንዳይፈጠር የትግሉን ደረጃ የመጠነ አመራር እንዲሰጥ ፓርቲዎች ጠንክረው ስራቸውን መስራት አለባቸው የሚል እምነት አለኝ።
በመጨረሻም እንግዲህ የኢትዮጵያ ጠቅላይ ሚኒስትር ኤርትራን በሚመለከት ያነሱት ነጥብ አለ። የኤርትራ መንግስት በተለይም በኢትዮጵያና በጅቡቲ ላይ የሚሰራቸው ነገሮች አሉ፣ ለማተራመስ እየሞከረ ነው እና ከዚህ ተግባሩ ካልታቀበ በስተቀር ኢትዮጵያ እርምጃ ለመውሰድ የምትገደድበት ሁኔታ ሊኖር ይችላል ብለዋልና በዚህ ላይ ያላቸው አመለካከት ዶክተር መረራ?
የኢትዮጵያ መንግስት ብዙ ጊዜ ላለፉት 15-16 ዓመታት በተጨነቀ ቁጥር ኤርትራን ያነሳል። ዋና ጉዳይ እኔ የኢትዮጵያ መንግስት ራሱ መልሶ የውስጣችንን ማየት አለበት። ለዛ መፍትሄ እስካልሰጠ ድረስ ችግሮች በተፈጠሩ ቁጥር፣ ምርጫዎችን ባጭበረበረ ቁጥር የህዝብ የልብ ትርታና አስተሳሰብ አቅጣጫን ለመቀየር ብሎ የሚያወራቸው ነገሮች የትም እያደረሱ አይደለም። ወደ 70-80 ሺህ የኢትዮጵያ ልጆች ባለቁበት ጦርነት እኮ የተገኘ ውጤት አይተናል። የኢትዮጵያ መንግስት በተለይ የኤርትራ ፖሊሲው፣ የተዛባ ፖሊሲው ደጋግሞ ሀገሪቷን ሲጎዳ እንጂ የጠቀመበት ጊዜ የለም። የኢትዮጵያ መንግስት ደጋግሞ ማሰብ ያለበት ሁላችንም በእኩልነት የምታስተናግድ ዲሞክራሲያዊን ኢትዮጵያን እንዴት መፍጠር ይችላለሁ፣ ሰላምና መረጋጋትን ኢትዮጵያ ውስጥ እንዴት መፍጠር ይችላለሁ። አንዳንድ የኢትዮጵያ ፖለቲካ ድርጅቶችም ወደ ውጭ ሳይሆን ወደ ውስጥ በሚያዩበት ሁኔታ በር የዘጋባቸውም ኃይሎችም ጭምር እንዴት አስተናግዳለሁ የሚለውን ለ90 ሚሊዮን ህዝብ የሚሆን ፖሊሲ መቅረጹ እንጂ ችግር በገጠመው ቁጥር ወደ ኤርትራን መክሰሱ ማንም መክሰሱ አዋጣው።
አቶ ይልቃል፣
አሁንም እንዳየሁት ምንም የተለየ አይደለም። በአጠቃላይ የነገርኩሽ ወይዘሮ አዳነች፣ በዚህ አመት የተደረጉት ንግግሮች በሙሉ ከአምስት አመት በፊት የተነገሩትን ንግግሮች ብታያቸው ምንም አይነት ለውጥ የላቸውም፣ አንድ አይነት ናቸው። በኤርትራ ጉዳይም ይሁን በተቃዋሚዎችን በማሳተፍም ይሁን ለህዝብ ለልማት ቃል መግባትም ይሁን አንድ አይነት ናቸው። ምንም የተለወጠ ነገር የለም። እና ያ ማለት ግን በተግባር መሬት ላይ የምናየው ነገር ግን ከጊዜ ወደ ጊዜ እየተባባሰ ነው የሄደው። እና እንደውም አሁን የኤርትራ ጉዳይ ሊገቡበት የማይፈልጉት የተጨነቁበት ነገር መሆኑን ለማወቅ በቀላል ቋንቋ ህዝባችን አስፈቅደን የሚል ቃል እዛ ውስጥ አስገብተዋል ጠቅላይ ሚኒስትሩ ሲናገሩ። ይሄን የሚያሳየኝ ህዝብ ይደግፈናል አይደግፈንም የሚለው ጭንቀት በውስጣቸው እየተመላለሰ እንጂ የጦር ኃይል ጠቅላይ አዛዡ ነው ፓርላማ እያለ ህዝብን በተለየ ሁኔታ ኤርትራ ውስጥ ጦርነት ልንገባ ነው ተብሎ ህዝብን በአጠቃላይ በሙሉ የሚያሳትፉበት አሰራር የለም። ይሄን ጦርነት ቢገቡበት ግን ሁለቱንም መንግስት ጠራርጎ ይዟቸው የሚሄድ ስለሆነ ይገቡበታል ብዬ አላስብም። የተለመደ ንግግር ነው።
እሺ፣ እንግዲህ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለሰጣችሁኝ ማብራሪያ በጣም አመሰግናለሁ።
እኛም ለተሰጠን እናመሰግናለን።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በርዕዮት ዓለሙ መፈታት ላይ አባቷና የህግ ጠበቃዋ አቶ አለሙ ጎቤቦ ማምሻውን ከአሜሪካ ድምፅ ጋር ያደረጉ ቃለ ምልልስ ነው። ተከታዩ ሰለሞን አባተ ነው ያወያያቸው።
አቶ አለሙ እንኳን ደስ ያሉት። መቼም የእርስዎ ደስታ አሁን ድርብ ነው። አንድም እንደ ነገረ ፈጅ፣ አንድም እንደ አባት እንኳን ደስ ያሉት እላለሁኝ።
አመሰግናለሁ። እንኳን አብሮ ደስ አለን።
አቶ አለሙ የርዕዮትን መፈታት መቼ ነው የሰማሁት?
የርዕዮትን መፈታት የሰማሁት ጠዋት 2 ሰዓት ከምናምን ላይ ነው። ወደ ፍርድ ቤት በመሄድ ላይ ያለው የርዕዮት ታናሽ እህት እስከዳር ሌሎች ጓደኞቿ ዛሬ የሚፈቱ ነበሩና ማለት እነሱን ልጠይቅ በሄደችበት ርዕዮትም ትፈታለች የሚል ወሬ ሰምታ ደወለችልኝ እና መንገድ ላይ ነው የሰማሁት ወደ ፍርድ ቤት ሲሄድ።
ከዛስ ምን አደረጉ?
ከዛ መቼም ባለ ጉዳይን ማሳዘን ስለማይገባኝና የሙያ ስነ ምግባርም ስለሆነ እኔ ልጄ ትፈታለች በማለት በደስታ ፈንድቄ ወደ እንትን የምሄድበት ሁኔታ አልነበረም። እስከ 7 ሰዓት ድረስ እዛ ፍርድ ቤት ነበርኩ።
የባለ ጉዳዮችን ጉዳይ ሲከታተሉ ማለት ነው?
አዎ፣ የባለ ጉዳዮችን ጉዳይ ሲከታተል ቆይቼ 7 ሰዓት አካባቢ ላይ ፍርድ ቤት ጉዳዩን ጠርቶን እስካነጋገረን በኋላ እንግዲህ ከዛ በኋላ ነው ወደ ሪዮስ ጋር የሄድኩትና የተገናኘ ነው። ከዛ በኋላ ነው።
እርስዎ ጠበቃዋ ኖት? ለእርስዎ ቀደም ሲል የተነገሩት ምንም ነገር አልነበረም?
አንዳችም ነገር አልነበረም። ስለዚህ ጉዳይ የሰማነው ከሁሉም ሰው ጋር ማለት ጠበቃ በመሆነ ምክንያት ለእኔ በተለይ መነገሩ ሳይሆን ከሁሉም ሰው ጋር ነው የሰማነው። የሰማን ስባል እንግዲህ ዛሬ ጠዋት በሬዲዮ ተነግሯል ነው የተባለው በፋና ሬዲዮ ጣቢያ በሌላው እሱንም እኔ አልሰማሁም ፍርድ ቤት ስለነበርኩ እና ለእኔ በተለይ የተነገረኝ ነገር የለም። ጠበቃውም ቢሆን
በምን ሁኔታ ነው ለመሆኑ የተፈታችው ሪዮት? እርስዎ እንደ ህግ ባለሙያም የሚያውቁት ነገር ካለ እንደው በራሱ
መቼም ይህን ጥያቄ ስትጠይቁ ግልጽ የሆነ መልስ ለማግኘት የምትቸገሩ ይመስለኛል። ሪዮት ቀደም ብሎ ወዲያው ከፍተኛ ፍርድ ቤት ከፈረደባት በኋላ ይቅርታ ጠይቄ ተብላ ነበረ። እኔ ያጠፋሁት ጥፋት የለም፣ የኢትዮጵያን ሕዝብ አልበደልኩም እና ይቅርታ የሚያስጠይቀኝ ነገር የለም በማለቷ ነው። እንግዲህ የይቅርታው ሁኔታ የታለፈው በይቅርታ የመፈታቱ ጉዳይ የታለፈው በዛ ምክንያት ነው። በኋላም ደግሞ ምናልባት በአመክሮ ትፈታለች ተብሎ ሲጠበቅ በአመክሮ ጊዜም የተባለው ተጸጽቻለሁ እና ታርም ያለው ብለሽ ፈርሚ ስትባል አይ አልፈርምም ታርም ያለውም የሚልበት ምክንያት የለም፣ እኔ ያጠፋሁትን ጥፋት የለም፣ የሚጸጸትበትንም ወንጀል አልፈጸምኩም ብላ እንድ ስትል አይ እንግዳው በአመክሮ የመፈታቱ ጉዳይ ታልፎብሻል ተብላ ነው። እንግዲህ ያ መቼ ነው? ጥቅምት ላይ ነበረ ምናልባት በአመክሮ የምትፈታው። አሁን ያ ሁሉ ካለፈ በኋላ እንግዲህ ከጥቅምት ወዲህ ብዙ ወራት ተጠብቆ በአሁኑ ጊዜ የተፈታችበትን ሁኔታ ለማወቅ ያስቸግረኛል። ህጋዊውንም ሁኔታ ለመናገር ያስቸግራል። ቅድም በተናገርኩት ሁኔታ በይቅርታም የሚባል ከሆነ ይቅርታ አልጠየቀችም፣ በዛ ምክንያት ታልፏል። የአመክሮም ሁኔታ ቢሆን በጥቅምት ላይ ታልፏል፣ አመክሮም እሷም አልጠየቀችም። ስለዚህ አሁን የተፈታችበትን መንገድ እኔ ለማወቅ ያስቸግረኛል።
በህግ ፍትህ ሚኒስቴር ክስ የማቋረጥ ስልጣን አለው። ይሄ ድንጋጌ ምንድን ነው? ሊተነትኑልኝ ይችላሉ?
አዎ፣ በክርክር ላይ ያሉትን ጉዳዮችን ነው። ወይንም ክርክር ከመጀመሩ በፊትም ቢሆን ክስ ከመቅረቡም በፊት ፍትህ ሚኒስቴር አልከስም ሊል ይችላል። ክስም ከቀረበ በኋላ ፍርድ ቤት ከቀረበም በኋላ ክሱን ሊያቋርጥ የሚችልባቸው ድንጋጌዎች አሉት። በህግ ላይ የተቀመጠ ነገር አለ እና ይሄ በዚህ ምክንያት ነው ክሱ የሚቋረጠው ብዬ በአሁኑ ጊዜ ልዘረዝር አልችልም። ምክንያቱም ከጉዳዩ ጋር የሚያያዝም አይደለም እና ከዚህ ጉዳይ ጋር አያያዝም።
ምናልባት ወደፊት እንመለስበታለን ይህንን ጉዳይ።
አዎ፣ እሱም ወደፊት ብንመለስበት ነው የሚሻለው እና ለአሁኑ ግን ሪዮት እንግዲህ የተፈታችው ተቋርጦም አይደለም። ምክንያቱም ተቋረጠ የሚባለው
ፍርደኛ ነች፣
ክስ ላይ ስትሆን ነው። በክርክር ላይ ብትሆን ኖሮ ነው
ተፈርዶባት።
ከተፈረደባት በኋላ ማቋረጥ የሚባል ነገር የለም።
ምህረት ሊሰጥ የሚችል አካል ለምሳሌ ወይ ፕሬዚደንቱ ሊሆኑ ይችላሉ፣ ወይም ሌላ የመንግስት አካል
በምህረት ተፈታች አይልማ። በተሰጣት ወረቀት ላይ የመፈቻ ወረቀቷ ላይ የሚለው በአመክሮ ነው የሚለው። በምህረት ብል ኖሮ ያንን እናገር ነበር። እኔ ምህረት ምን ጊዜ እንደሚደረግ ምህረትን ማን እንደሚያደርግ ይህንን ለመናገር ይችል ነበረ። በእሷ ጉዳይ ላይ ግን በምህረት አይደለም እና የተፈታችው፣ በዚህ ጉዳይ ላይ መልስ ባልሰጥ ይሻላል።
እና 9 ወር አልፏል አሁን በአመክሮ መፈታት ከነበረባት ጊዜ።
ልክ ነው።
እሷ እንደ ዜጋ መብት አላት በአመክሮ ተፈታች ከሆነ የሚባለው መፈታት የነበረባት ጥቅምት ላይ ከሆነ 9 ወር አልፎ ስትለቀቅ ልትጠይቅ የምትችለው በህግ መሰረት ያላት ሁኔታ አለ?
የለም። ይህ የአመክሮ ጉዳይ እነሱ ናቸው ልክ እንደ ችሮታ ነው የሚቆጠረው እንጂ እንደ መብት አይደለም። ማለትም በማረሚያ ቤቱ ውስጥ በነበረችበት ጊዜ ያሳየችው መልካም ጠባይ ምንድን ነው? ከአስተዳደሩ ጋራ አለመግባባት ፈጥራ በዛ ምክንያት የቅጣት ማለትም የዲስፕሊን እርምጃ ተወስቶባት ከሆነ ሌሎችም ነገሮች አድርጋ ከሆነ ያ እንግዲህ አመክሮን ያስከለክል ይሆናል። እንግዲህ በማረሚያ ቤቱ በነበረች ጊዜ ጠባያ መልካም አልነበረም በሚል አሁን ግን እንግዲህ ይህ ጉዳይ አሁን ከጠየቀው ጉዳይ ጋር የሚሄድ አይመስለኝም።
እስቲ እንደ ግለሰብ ልጠይቆት፣ ከፈለጉ ሊመልሱልኝ ከፈለጉ ሊተውት ይችላሉ። ለመጨረሻ ጊዜ ሰሞኑን ሌሎችም እንደዚሁ ተይዘው ያሉ ጋዜጠኞችና ብሎገሮች እየተፈቱ ነው ያሉትና አንዳንድ ሰዎች ከፕሬዚደንት ባራክ ኦባማ ጉብኝት ጋር ያያይዙታል። አንዳንዶች ደግሞ ከምርጫው መጠናቀቅ ጋር ከአሁን በኋላ ጉዳይ አይደለም የሚል መንግስት አይነት ነው ብለው የሚያነሱ ሰዎች አሉ። ለዚህ እርሱ አስተያየቶን ሊሰጡ ይችላሉ? እንደ ፍላጎቶ ነው
ቢተው ይሻላል። ሌላ ቦታ እንደሚሉ እኔም ሰምቻለሁ፣ ግን በዚህ ጉዳይ ላይ አስተያየት አልሰጠም።
እሺ፣ አቶ አለሙ በድጋሚ እንኳን ደስ ያለዎት።
ደህና ሆኖ እግዚአብሔር ይስጥልን። በጣም ሁልጊዜም ስለምታስቡልን እናመሰግናለን።
የትናንቱንና የዛሬውን የጋዜጠኞችና የዞን 9 የኢንተርኔት አምደኞች ወይም ብሎገሮች ከእስር የመለቀቅ ዜና ተከትሎ ከተለያዩ ወገኖች አስተያየቶች እየተሰሙ ነው። ከሳሽ አቃቤ ሕግ ታሳሪዎቹን የዞን 9 ብሎገሮች ለመፍታት መወሰኑ ከመገለጡ በስተቀር የቀረበ ዝርዝር የለም። ይህ አዎንታዊ እርምጃ የሕግ አንድምታው ምን ይሆን? አሉላ አንድ የሕግ ባለሙያ አወያይቷል። አሉላ እንግዲህ እንግዳህን አስተዋውቀህልን ትቀጥል።
አመሰግናለሁ ሰለሞን። ለሕግ ትንታኔው በዚህ በዋሽንግተን ዲሲ በሕግ አገልግሎት ሥራ የተሰማሩትን አቶ ሙልጌታ አረጋዊን ያነጋገርኩት። አቶ ሙልጌታ በብዙ ጊዜያት ትንታኔ በመስጠት በፕሮግራማችን ይታወቃሉ። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ የመገናኛ ብዙሀንን የሚመለከቱ ሕጎችና የሕገ መንግስት ጥናቶች በመምህርነት ያገለገሉ ናቸው። ወደ ውይይቱ እንሂድ። አቶ ሙልጌታ አረጋዊ ሕግ ባለሙያ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አቶ አላስተጋበዝክ።
አቶ ሙልጌታ፣ በትላንትና ዕለት ከአንድ አመት በፊት ታስረው ከነበሩ 9 ጋዜጠኞችና የኢንተርኔት ድረገጽ አምደኞች 3ቱ በዛሬው ዕለት ሌሎች 2 የስራ አጋሮቻቸው እንዲሁም ከ4 አመት በላይ የታሰረችው ጋዜጠኛ ሪዮት አለሙ ተለቃለች። ዓለም ዙሪያ የሚገኙ የሰብአዊ መብትና የጋዜጠኞች መብት ተሟጋቾች አዎንታዊ ምላሽ ሰጥተውታል። ድንገተኛ በሚመስል ሁኔታ ነው ይበልጡን 5ቱ ጋዜጠኞችና የኢንተርኔት አምደኞች የተለቀቁትና በአገሪቱ የንግግር ነጻነትን የጋዜጠኝነት ስራን በተመለከተ የሚፈጥረውን አንድምታም ከህግ አንጻርም ይህ መፈታታቸው ምን አይነት አንድምታ አለው? እስኪ ከጠቅላላው ሀሳብ እንነሳ። ዜናውን እንዴት ተመለከቱት?
እኔ በበኩሌ የታሰሩት ሰዎች መፈታታቸው በጣም ነው ደስ ያለኝ። አንዳንዶቹን አውቃለሁ፣ አብዛኛዎቹን አላውቅም። ግን በአጠቃላይ ታስሮ የነበረ ሰው ሲፈታ ደስ ይላል። በተለይ እነዚህ ሰዎች ደግሞ በተለየ ሁኔታ የታሰሩ ስለነበሩ መፈታታቸውን ወድጀዋለሁ፣ አስደስቶኛል።
የተለየ ሁኔታ ሲሉ
ማለት የታሰሩበት ምክንያት ስናይ ከሚጽፉትና ከሚሰሩት ስራ ጋር በተያያዘ መልኩ ስለነበረ ማለት ነው። በእርግጥ እኔ ፍርድ ቤት ውስጥ የቀረበውን ማስረጃ አላየውም፣ ግን በአጠቃላይ ክሱ ላይ እንደተመሰረተ ከሚሰሩት ስራ ጋር በተያያዘ መልኩ ነበረ የታሰሩት። የሚሰሩት ስራ ደግሞ ከመጻፍና ከማንበብ ጋር የተያያዘ ስለነበረ እንደ ተራ ወንጀለኛ አይደለም እኔ በበኩሌ የማያቸው።
መልካም። ከዚህ ቀደም በተለይ የተከሰሱባቸውን ለእስር የበቁባቸውን የሕግ መሰረቶች ለመመርመር ሞክረናል። በአብዛኛው ከኢትዮጵያ የጸረ ሽብር ሕግ ጋር በተያያዘ ጋዜጠኞችን መብት ይገድባል ከሚባለው ሕግ ጋር በተያያዘ አቶ ሙልጌታ፣ ቀደም ብዬ እንደ ጠቆምኩት በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ነው የተቀበሉት፣ በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሀውስ የተባለው ሌላው ለጋዜጠኞችና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በእስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። ሲፒጄም በተመሳሳይ በአዎንታዊ ተቀብሎ በእስር ላይ የሚገኙት የቀሩት ጋዜጠኞች ይለቀቁ ብሏል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋርም አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን?
እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት በሚዲያ እንደተከታተልኩት ምንድን ነው የተባለው፣ የፍትህ ሚኒስቴር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይ ለነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት ክሴን አንስቻለሁ እና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስቴር እንደዚያ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው። በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። አሁን እዚህ ላይ የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስቴር ዝም ብሎ ክሱን ማንሳት ስለፈለገ ብቻ ብድግ ብሎ ክሴን አንስቻለሁ፣ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ? በቂ ምክንያት ሲኖር ነው የሚለው። በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል። እና ፍትህ ሚኒስተር ለምንድን ነው እንደዚህ ሰዎች እንዲለቀቁለት የፈለገው? አሁን ይሄ ጥያቄ መጠየቅ ጥሩ የሚሆነው ልጆቹ ለምን ተፈቶ ሳይሆን ከህግ አንጻር ስታየው ምንድን ነው ምክንያቱ? ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው? ምክንያቱም ይህ ምን ጥቅም አለው መሰለህ? አሁን ልጆች አሁን ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገ ሊጠየቁ ይችላሉ ወይ? ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተ ማደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ የተመለሰ አይመስለኝም። እንዳልኩ ምክንያቱ ስለማላውቀው ለምን እሱ ሊነሳ እንደተፈለገ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት እሺ ማለት መቻል አለበት። ለምን አቃቤ ሕግ ወይም ከሳሽ ክሴን አንስቻለሁ ሲል ወይም ሊድ የሚችለው በሕግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቤ ሕግ ምክንያት ጥሩ መሆኑ ማን ነው የሚወስነው? አቃቤ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስነው? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው። የሁሉ ግልጽ አይደለም። ትናንት አቶ አመሀ የተከሳሾቹ ጠበቆች ሲናገሩ እንደሰማሁት እሳቸው ደንበኞቻቸው እንደሚፈቱ አያውቁም ነበር። እንደ ማንም ሰው ነው ከሚዲያ ሰሙት። ስለዚህ ተከሳሾቹ አልተነገራቸውም ማለት ነው። እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው። እና በአቃቤ ሕጉና በፍርድ ቤት መካከል በተደረገው የደብዳቤ መጻጻፍ ወይም ከሳሹ ደብዳቤ በመጻፉ ምክንያት ልጆቹ እንደተለቀቁ ነው የተነገረው። እና ይሄ ያለቀለት ለመሆኑ እርግጠኞች መሆን አንችል።
አሁን ካሉት ጋር ይያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባይ አቶ ሽመልስ ከማል ለኒውዮርክ ታይምስ ወይም ኒውዮርክ ታይምስ ጠቅሶ ያወጣውን በቀጥታ ይስጡ እርግጠኛ አይደለሁም፣ የእሳቸውን ጠቅሶ ያወጣው ጽሁፍ ላይ ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚለው። ምን ማለት ነው? አንድ ከሳሽ ፈቀደ ሲል እንደው በህግ ትርጓሜውም አሁን ቀደም ብለው ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። ሰዓታችን አለቀ። አድማጮች፣ ውይይቱ ይቀጥላል። የህጉ አንድምታ ምንድን ነው? የኢትዮጵያ መንግስት በተለይ በወሰደው እርምጃ ዙሪያ የሚሰጣቸውን አስተያየቶችም ለማካተት እንሞክራለን። አሁን ለማጠቃለያ ወሬዎቹ ጥቂት ደቂቃዎች ቀርተውናል። ሰለሞን አባተ ያሰማናል።
አሁን በደረሰን አንድ ዜና የሶማሊያው ጽንፈኛ የሁከትና የሽብር ቡድን አልሻባብ በቅርቡ ከድተው ወደ ቡድኑ ገብተው የነበሩ አንድ ኢትዮጵያዊ መኮንን ረሽኗል ሲሉ ነዋሪዎቹ ለቪኦኤ ገለጡ። ኢትዮጵያዊው ኮሎኔል ይጠበቁበት ከነበረች ከተማ ተደብቀው ሊወጡ ሲሉ አልሻባብ በጥይት መቶ ገድሏቸዋል ሲሉ ጽንፈኛው ቡድን ይበቀለናል፣ ስማችንን አትንገሩ ያሉ በርካታ ነዋሪዎች አመልክተዋል። መኮንኑን ከዱ ከተባለበት ጊዜ ጀምሮ በቤይ ክፍለ ሀገር ዲንሱር ከተማ አልሻባብ መቅዳታቸው በምን የተነሳ እንደሆነ ሲመረምሯቸው እንደነበር የገለጹ ነዋሪዎች ዛሬ ሐሙስ ማለዳ መኮንኑ ሊያመልጡ ሞክረው ከዲንሱር 25 ኪሎ ሜትር ርቀት ላይ ደርሰውባቸው እዚያው ገድለዋቸዋል ብለዋል። የቪኦኤ ዘጋቢ በርካታ ምንጮቹን ይህንኑ ጉዳይ ለማጣራት ጠይቆ አረጋግጧል። በአልሻባብ ተዋጊዎች መሠረት ከዱ ያላቸው ኮሎኔል ካንሳዴሬ በምትባል ወረዳ የአፍሪካ ህብረቱ ጦር የአሚሶም አዛዥ የነበሩት መኮንን በፈቃዳቸው ነው የገቡት። አልሻባብም ይሁን የኢትዮጵያ መንግስት የኮሎኔሉን መገደል አላረጋገጡም። የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ርዕዮት አለሙ ዛሬ ረፋድ ላይ ተለቃለች። ርዕዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመታት እስራት 4 ዓመት ከ17 ቀኑን ጨርሳ ነው። በሌላ በኩል ደግሞ ትናንት ድንቀት ከተለቀቁት የዞን 9 ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት አምደኛ ኤዶም ካሳይና መምህር እንዲሁም ብሎገር ማህሌት ፋንታሁን ዛሬ ተለቀዋል። የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ እና ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናልም የጋዜጠኞችና ብሎገሮችን መለቀቅ በደስታ ተቀብለዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
እኔም ሰሎሞን አባተንን ከአቀናባሪያችን ንጉሡ ታምሬና ከቴክኒክ መሐንዲሶቹ እንዲሁም ከዋና አዘጋጇ ትዝታ በላቸውና ሌሎችም ባልደረቦቻችን ጋር በዚሁ እንሰናበታለን። ጤና ይስጥልኝ። The Voice of America. We'll be right back.